Tonight, brethren, I pray for the
guidance. ወንድሞች በዚመሽት መልእክቴ ከእናንተ ጋር ሳካፈል ለሰማይ አባታችን ምሕረት እጸልያለሁ። በ1833 ዓመተ ምሕረት ጌታ ለጤና አኗኗርቅድ ለነብዩ ጆሴፍ ስሚዝ ራይ ገለጸለት። ያመቀድ በትብርትና ቃል ኪዳን ክፍል 89 ውስጥ ይገኛል። እናም የጥበብ ቃል ተብሎ ይታወቃል። ስለምንመገበው ምግብ ግልጽ የሆነ መመሪያ ይሰጣል። እናም ለሰውነታችን ጎጂ የሆነውን ንጥረ ነገሮችን እንዳንወስድም ይከለክላል። እነዛ ለጌታ ተዛዝ ታዛዥ የሆኑትን ሁሉ በታማኝነት የጥበብ ቃልን የሚጠብቁ ለየት ያለ በረከት እንደሚኖራቸው ቃል አላቸው። ከነዚህም መካከል ጥሩ ጤናና አቀጣይነት ያለው የአካል ቅልጥፍና ናቸው። በቅርብ እነዚህን ቃላቶች የሚዘግብ ስለ አንድ አስደናቂ ሀተታ አንብቤ ነበር። አንድ የቤተ ክርስቲያን ታማኝ አባል ጆን ላርሰን በሁለተኛው የዓለም ጦርነት ጊዜ በአሜሪካ ካምበሪ መርከብ ላይ የባህር ጠበቂነት አገልግሎት ላይ ነበር። በፊሊፒንስ ውስጥ ጦርነት በነበረበት ጊዜ በመቅረብ ላይ ስላለ የቦምብ የባህር ኃይልና ተዋጊ አጥቂ አውሮፕላኖች ወሬ መጣ። አፋጣኝ የሆነ የጥሎ መውጣት ትእዛዝም ተሰጠ። ዮሴ ካብሪዮልም ሄዳ ስለነበረ ጆንና ጓደኞቹ ዕቃቸውን በፍጥነት በመሰብሰብ እየሄዱ ካሉት አንዱ መርከብ ይዘው ይሄዳሉ ብለው ተስፋ በማድረግ ወደ ባህሩ ዳርቻ ሄዱ። እንደ ዕድል ሆኖ አንድ እያረፈ ያለ ጀልባ በዕለቱ የመጨረሻ ተጓዥ ወደ ሆነው መርከብ ይዟቸው ሄደ። በዛ በሚሄደው መርከብ ላይ ያሉትን ወንዶች በተቻለ መጠን ቶሎ ለማውለቅ ለመሄድ በሚጥሩበት ጥረት በመርከብ ውጥረት ስላሉ የነበራቸው ጊዜ ለአራቱ ሰዎች ገመዱን የመወርወር ብቻ ነበር። ይዘውም ይወጣሉ ብለው ተስፋ አድርገው ነበርና ጆን ከባድ የሆነ የራዲዮ ጀርባው ላይ ጨፍሮ ነበር። ግልጽ ወደሆነው ባህር በሚመራው መርከብ ላይ 12 ሜትር ገደም ገመድ ጫፍ ላይ በመወዛወዝ ደረሰ። ከመለጠው እንደሚጠፋ በማወቅ አንድ እጅ በኋላ ሌላውን እጅ እያሳለፈ ራሱን ወደ ላይ ማውጣት ጀመረ። አንድ ሶስተኛውን ብቻ ከወጣ በኋላ እጆቹ በህመም ነደዱ። በጣም በመድከሙ የተነሳ መንጠላጠል ላይ እንደማይችል ተሰማው። ጥንካሬው የማለቅ ላይ ሆኖ በሰቅቆ ጣውን በማሰላሰል ጆን ትህትና ወደ እግዚአብሔር አለቀሰ። ሁልጊዜም የጥበብ ቃል እንደጠበቀ እና ሕይወቱ በንጹሕነት እንደኖረ እናም የተገባለትን ቃል ኪዳን አሁን በጣም እንደሚያስፈልገውም ነገረው። ጆን በኋላ ሲናገርም ጸሎቱን እንደጨረሰ ከፍተኛ ጥንካሬ ተሰማ። በድጋሜ መውጣቱን ቀጠለ። እንዲሁም በገመዱ ወደ ላይም በረረ። መርከቡ ጫፍ ላይ ሲደርስም አስተነፋፈሱ የተለመደ ነበረ እና ምንም የሠራም አልመሰለም። በጥበብ ቃል ውስጥ ቃል የገቡትን ጭማሬ ጤናና የአክልት ብርታት በረከቶች የእርሱ ነበሩ። በዛ ጊዜ እና በሕይወቱ ሙሉ ለእርዳታ በጸለዩ ጸሎት ስላደረገኛቸው መልስ ለእግዚአብሔር ምስጋና ሰጠ። ወንድሞች፣ በመለኮታዊ በተዘጋጀው ዕቅድ የጥበብ ቃሉት የተሰጡትን መርሆች በመከተል ለሰውነታችንና ለአእምሮአችን እናስብ። በልቤና በነፍሴ በሙሉ ይህንን ስናደርግ ድንቅ የሆኑት በረከቶች እንደሚጠብቁን እመሰክራለሁ። ይህም ይሆን ዘንድ የምጸልየው በጌታችንና በአዳኛችን በኢየሱስ ክርስቶስ ስም በጌታ ነው። አሜን።